የዜና መጽሔት
አድማጮች በእለቱ የዜና መጽሔት አምስት ርዕሰ ጉዳዮችን አካተናል። ቀዳሚው በዋግኽምራ ዞን ያበርገሌ ወረዳ ተፈናቃዮችን አቤቱታ ይመለከታል። በዋግኽምራ ዞን አበርገሌ ወረዳ እየተስፋፋ በመጣው ግጭት ምክንያት ወደ ሰቆጣ ከተማ የተሰደዱ በሽሆች የሚቆጠሩ ተፈናቃዮች ምንም አይነት ሰብአዊ ድጋፍ ባለማግኘታቸው ለከፋ ረሃብና እንግልት መጋለጣቸውን ገለጹ። ኢሳያስ ገለው።
በአማራ ክልል ዋግኽምራ ብሔረሰብ አስተዳደር ዞን አበርገሌ ወረዳ በአገው ሸንጎ ታጣቂዎች ቁጥጥር ስር በመዋሉ አካባቢያችንን ከባለፈው ሚያዝያ 12 2018 ዓ.ም ጀምሮ ጥለን ለመሰደድ ተገደናል ያሉ በሰቆጣ ከተማ የሚገኙ ተፈናቃዮች የምግብ እጥረትና የመጠለያ ጦት እንዳጋጠማቸው ይናገራሉ። ስማቸው እንዳይጠቀስ የፈልጉ የወረዳው ተፈናቃዮች በነፍሰ ጡር እናቶችና ህፃናት ላይ ጉዳቱ የጎላ መሆኑን ነው የሚገልጹት።
ታራ እንደመጣን ከ12 ጀምሮ በእግራችን 2 ቀን 3 ቀን ተጉዘን ልጆች ሲዘን መተን እንዳለ በቃ ሀበራና ነው የምናግረው እንጂ መጠለያ ራሱ እንደዚህ ነው የሚባል ድርጅት ሰብስቦ አይዟችሁ እንኳን ምግብ ልናገኝ አይዟችሁ የሚልን ራሱ አላገኘንም። አጥቢና ነፍሰ ጡር እየተቸገረ ነው ያለ።
በአበርገሌ ወረዳ አርሶ አደር የሆኑት አቶ ፍጹም ጥላሁንም በተለይም አርሶ አደሩ ቤቱን ጥሎ ሲወጣ ከሚደርስበት ጉዳት ራሱን ለመጠበቅ እንጂ ምን እበላለሁ ብሎ ስላልሆነ በሰቆጣ ከተማ ለመለመን ተገደናል ይላሉ።
ስንመጣ በቃ አንድ ልብስ ለብሰን ነው መጣን። ሚበላ ምናምን ራሱ እንዳለ ቤቱን ዘግተን ቤቱም እነሱ ዘረፉ። እኛ እስካሁን ስንመጣ ቀን ጀምሮ ያው እንግዲህ ወደ 20 ምናምን ቀን ሆኗል። ምንም ያገኘን ነገር የለም። በቃ አሁን ከዚህ አንድ አምስትም አንድ አስርም ለምንን በቆሎ ምናምን ነገር ሽምብራ ነገር ገዝተን የምንበላው እንጂ እስካሁን ያገኘን ነገር የለም። በረንዳ ላይ ምናምን በረሃ ላይ ማለት ነው።
በአሁኑ ወቅትም በአካባቢው ያለው የጸጥታ ሁኔታ ከቀን ወደ ቀን እየተባባሰ መምጣቱን እንደ ጻግምጂ ባሉ ወረዳዎችም ስጋቱ ማየሉን ነው ነዋሪዎቹ የሚገልጹ።
በዚህ አካባቢ ያሉ ያው ህወሓትና እነዚህ አዴኖች ናቸው ተፋጠው ያሉት። አሁን እኮ በቃ ተራራ ላይ ነው ያለ ታጣቂ በሙሉ ሚኒሻ ምናምን ሁሉ ያለው የጸጥታ ኃይል በሙሉ ተራራ ላይ ነው። ያው ተፋጦ ነው። እነሱም ተራራ ይዞ ነው፣ እኛም ተራራ ይዘን ነው። ምን ሰላም የሚል አለ ብለህ
ለተፈናቃዮች ምንም አይነት ሰብአዊ ድጋፍ አለመድረሱን የሚገልጹት ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጭም ለተፈናቀሉ የመንግስት ሰራተኞች ጭምር ምንም ድጋፍ አለመደረጉን ነው የሚያነሱትም።
ወጣ ምንም አይነት ቀለብ ሳንይዝ ልብስም መደረቢያ እንኳን ሳንይዝ ያው ጦርነት ነው የሚታወቅ ነገር ስለሆነ ምንም ነገር ሳንይዝ ነው በድንጋጤ ነው የወጣ ነው። ዞሮ ዞሮ ነፍስ አድን ነው እና ወጥን ሰቆጣ ገብተናል። ነገር ግን ምን አይነት ድጋፍ ሲያገኘው ነገር የለም። እኛ ደግሞ የሚያገኝ ምናምን ተብሎም ያው መረጃ ተወስዶበታል፣ አካውንት ተወስዶታል። እና ሌላው ግን ምንም አይነት እስካሁን ያገኘነው ድጋፍ ይሁን መጠለያም የለም።
የዋግኽምራ ብሔረሰብ አስተዳደር ዞን አደጋ ስጋትና ስራ አመራር ተጠሪ ጽህፈት ቤት ኃላፊ አቶ ምህረት መላኩ ከተለያዩ አካባቢዎች ለተፈናቀሉ ሰዎች የዕለት ምግብ ድጋፍ እያደረግን ነው፣ ነገር ግን ይህ ቀጣይ ሊሆን አይችልም ይላሉ።
ያፍማ ለወፍላም ለዛታ ለኮረምም ለአበርገሌም ተፈናቃዮች በተቻለ መጠን ወረዳዎች በትክክል አስተባብረው ችግር ያለበትን ሰው ቅድሚያ ሰጥተው በቅደም ተከተል እንዲያስፈጽሙ አቅጣጫ ሰጥተን ድጋፎች አፈላልገን ሰጥተናል። ይህ ድጋፍ ዘላቂ አይደለም። አጠቃላይ ሰው በመሰረታዊነት ያፈናቀለውን መንስኤውን ከመሰረቱ መፍታት በሚችል አግባብ ሰው አልተባበረ እርዳታ ያው እንደምታውቀው ነው። አንዴ ሁለት ሶስት የሰጠ ሲያልቅ ይቆማል።
በተለይም አሁን ችግሩ በጸጥታ ስጋት ምክንያት አይሎ ከሚታይበት አበርገሌ ወረዳ ለመጡ 1182 ሰዎች ድጋፍ ቢደረግም ከቁጥራቸው አንጻር ግን በቂ አለመሆኑን ነው አቶ ምህረት የሚናገሩት።
እስካሁን ያገኘ ነው ለ1182 አካባቢ ቤተሰመሪዎች በአባወራ ደረጃ ነው የሚሰጠው የጥሬ ገንዘብ ድጋፉ በዚያ ደረጃ ነው ያገኘ ነው። ለጊዜው የመጡት ቁጥራቸው እዚህ በላይ ነው፣ ግን ያገኘ ነው ድጋፍ ለነዚህ።
በአበርገሌ ወረዳ የተከሰተውን ግጭትና እየደረሰ ያለውን ማህበራዊ ቀውስ በተመለከተ ምላሽ እንዲሰጡን ለዋግኽምራ ብሔረሰብ አስተዳደር ዞን ምክትል አስተዳዳሪ ለአቶ ሹመት ጥላሁን ስልክ በመደወል ምላሽ ለመቀበል ያደረግነው ጥረት ስልክ ባለማንሳታቸው አልተሳካም። ለዶይቼ ቬለ ዘገባ ኢሳያስ ገለው።
ካለም የዜና ዝርዝር እንደተከታተላችሁት አድማጮች የምስራቁ የጉዞ መስመር በሚባሉ አቅጣጫ ባለፈው ዓመት ከሞቱት ከ900 በላይ የአፍሪቃ ቀንድ ፍልሰተኞች 700ዎቹ ኢትዮጵያውያን መሆናቸውን የገለጸው ዓለም አቀፉ የስደተኞች ድርጅት አይኦኤም ይህም ሆኖ ሰዎች መስመሩን መጠቀም አለማቆማቸውን አመልክቷል። ይህ ሆኖ ደግሞ ለፍልሰት መነሻ የሆኑ ምክንያቶች ባለመቀረፋ ጥፋታቸው ነው ሲሉ የድርጅቱ ቃል አቀባይ አንድሪያ ጋርሲያ ቦርሃ ለዶች ቨለ ገልጿል። ቃል አቀባዩን ያነጋገራቸው እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኮልናል።
ዓለም አቀፉ የፍልሰት ድርጅት IOM ባለፈው ወር መጨረሻ ይፋ ያደረገው ሪፖርት እንዳመለከተው እንደ ጎርጎሮሳውያኑ የዘመን አቆጣጠር 2025 በርካታ የአፍሪካ ቀንድ ፍልሰተኞች ህይወታቸውን ያጡበት አመት ነው። ፍልሰተኞቹ ህይወታቸውን ያጡት ደግሞ ከአፍሪካ ቀንድ ተነስተው ቀይ ባህርን አቋርጦ በየመን በኩል ወደ ሳውዲ አረቢያ በሚዘልቀውና ምስራቃዊው የጉዞ መስመር ተብሎ በሚጠራው አቅጣጫ እንደሆነ አመልክቷል። የIOM ቃል አቀባይ አንድሪያ ጋርሲያ ቦርሃ ለዶይቼ ቬለ እንዳሉት ለሟቾቹ ቁጥር መጨመር ዋናው ምክንያት የጀልባዎች አደጋ ነው።
IOM recorded 922 deaths on the eastern route in 2025.
IOM በመስራቃዊው የጉዞ መስመር እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2025 የተከሰቱ 922 የሞት አደጋዎችን መዝግቧል። ይሄ ደግሞ እንደዚህ አይነት አደጋዎችን መመዝገብ ከጀመርንበት 2014 ጀምሮ ከመዘገብናቸው ሁሉ ከፍተኛው ነው። ቁጥሩ በከፍተኛው ሁኔታ የጨመረው ወደ የመን በሚወስደውና ከየመን በሚመጣው መስመር ላይ ባጋጠሙትና እኛ በመዘገብናቸው የጀልባዎች መገልበጥ አደጋ ምክንያት ነው። ከጀልባ አደጋ በተጨማሪ ደግሞ 200 ፍልሰተኞች በእግር ሲጓዙ ህይወታቸውን ማጣታቸውን ቃል አቀባይዋ አመልክተዋል። የአፍሪካ ቀንድ ስደተኞች በመስራቃዊው የጉዞ መስመር የሚጓዙት የመጨረሻ መዳረሻቸው ሳውዲ አረቢያ እንደምትሆን በማሰብ ነው። ከጀልባ አደጋ ከተረፉትና በብዙ መከራ የመን ከደረሱት መካከል ግን ህይወታቸውን የሚያጡ መኖራቸውንም IOM አስተውቋል። በ2025 ብቻ እንኳን የመን ከደረሱ በኋላ ወደ ሳውዲ ለመሻገር ሲሞክሩ በደረሰባቸው ጥቃት የተገደሉ 40 ፍልሰተኞችን መመዝገቡን ያመለከተው አንድሪያ ጋርሲያ ቦርሃ እንዳሉት የመስራቁ የጉዞ መስመር በሚባለው አቅጣጫ ባለፈው አመት ከመቱት ከ900 በላይ የአፍሪካ ቀንድ ፍልሰተኞች 700ዎቹ ኢትዮጵያውያን ናቸው። የኢትዮጵያውያኑ ቁጥር ለምን እንደጨመረ ማብራርተዋል።
Ethiopians are the main nationality using this migration route. Other nationalities are Somalis and Eritreans.
ኢትዮጵያውያን ይሄንን የፍልሰት መስመር የሚጠቀሙ ዋነኞቹ ዜጎች ናቸው። ሌሎቹ ዜጎች ሶማሊያውያንና ኤርትራውያን ናቸው። በጣም የሚበዙት ግን ኢትዮጵያውያን ናቸው። የሚጓዙት መንገድ ደግሞ በጣም ረጅም ነው። ከኢትዮጵያ ተነስተው በጅቡቲ አቋርጠው ይጓዛሉ። እናም የበለጠ ለአደጋ ተጋላጭ የሚያደርገው የመንገዱ ርዝመት ነው። ሌላው ምክንያት ደግሞ በመስራቁ የጉዞ መስመር በዋነኛነት የሚጓዙት ኢትዮጵያውያን ዜጎች ናቸው። ሰዎች በህገወጥ አዘዋዋሪዎች ወይም ደላሎች አማካኝነት ከቦታ ቦታ መዘዋወር እንደሌለባቸው IOM ሲያሳስብ ቆይቷል። መነሻቸውን ከአፍሪካ ቀንድ በማድረግ በየመን በኩል አቋርጠው ወደ መካከለኛው ምስራቅ የሚጓዙ ሰዎች ለከፍተኛ አደጋ እየተጋለጡ እንደሚገኙም በተደጋጋሚ አስተውቋል። ይሄም ሆኖ ግን የአፍሪካ ቀንድ ፍልሰተኞች በዚህ አደገኛ መስመር መጓዛቸውን አላቆሙም። ቃል አቀባዩ እንደሚሉት የዚህ ምክንያቱ የነባራዊ ሁኔታዎች አለመቀየር ነው። ቀጠናው በብዙ ጫናዎች የተጎዳ ነው። በኢትዮጵያ ያለውን ግጭትና በኤርትራ ያለውን ሁኔታ ጨምሮ በድርቅ ምክንያት ደግሞ የአየር ንብረት ለውጥ ጫናም አለ። የኢኮኖሚ ችግርም አለ። ስለዚህ ለፍልሰት መነሻ የሚሆኑ ጉዳዮች አሁንም ስላሉ ሰዎች በዚያ መንገድ መሄዳቸውን ይቀጥላሉ። በመስራቁ የጉዞ መስመር የተመዘገበው የሟቾች ቁጥር ከፍተኛ ቢሆንም ዓለም አቀፉ ቁጥር ግን ቅናሽ አሳይቷል። በ2025 ዓመተ ምህረት በዓለም አቀፍ ደረጃ የሞቱት ፍልሰተኞች ቁጥር 7900 ሲሆን ይሄም በ2024 ከተመዘገበው 9200 ያነሰ ነው። ይህ የ2024 ቁጥር እስከዛሬ በዓለም አቀፍ ደረጃ ከተመዘገበው ሁሉ ከፍተኛው ነው። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
ተከታዩ ዘገባ አድማጮች የኢትዮጵያ የምርጫ ስርዓት አብላጫ ድምጽ ወይስ ተመጣጣኝ ሲል ይጠይቃል። ምርጫ በኢትዮጵያ በአብላጫ ድምጽ የምርጫ ስርዓት የሚመራ ነው። ይህ የምርጫ ስርዓት ወደ ተመጣጣኝ የምርጫ ስርዓት እንዲቀየር የሚጠይቁ ፖለቲከኞችና የፖለቲካ ድርጅቶች ግን በርካቶች ናቸው። ለመሆኑ የምርጫ ስርዓቱን በርካታ የፖለቲካ ድርጅቶች እንደሚጠይቁት ከአብላጫ ድምጽ የምርጫ ስርዓት ወደ ተመጣጣኝ የምርጫ ስርዓት እንዳይመጣ እንቅፋት የሆነው ምንድን ነው? ከአዲስ አበባ ስዩም ጌቱ በዚህ ላይ ዘገባ አጠናቅሯል።
የኢትዮጵያ የምርጫ ስርዓት ካብላጫው ድምጽ ወደ ተመጣጣኝ ድምጽ የምርጫ ስርዓት እንዲቀየር ተቃዋሚ የፖለቲካ ድርጅቶች በተለይም በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በኩል በተደጋጋሚ ጥያቄዎችን ሲያነሱ ቆይቷል። በአብላጫ ድምጽ የምርጫ ስርዓት ከ50% በላይ የምርጫ ድምጽ ያገኘ የፖለቲካ ድርጅቶች ወይም የፖለቲካ ፓርቲዎች ጥምረት የፌደራልና ክልል ምክር ቤት መቀመጫዎችን ተቆጣጥረው መንግስት እንዲመሰርቱ ይፈቅዳል። ይህ ኢትዮጵያ ውስጥ አሁን ላይ ህግ ሆኖ እየሰራ ያለው የምርጫ ስርዓት በተመጣጣኝ የምርጫ ስርዓት እንዲተካ በርካታ የፖለቲካ ድርጅቶች ጥያቄ እያቀረቡ ያሉት ለምን ይሆን በሚል የተጠየቁት የህግ ባለሙያና ፖለቲከኛ ደስታ ድንቃ
ከ50 በታች የሆኑ 49 አካባቢ ያገኙ ድምፆችን ያለ ተወካይ የሚቀርቡበት ሁኔታ ነው የሚፈጠረው ማለት ነው። አሁን ያለው እንደዚህ ነው ማለት ነው። ተመጣጣኝ የምርጫ ስርዓት ከሆነ ግን የሚባክን ድምፅ አነስተኛ ይሆናል ማለት ነው። ውክልና እንዲኖረው በማድረግ ምክር ቤቶች ውስጥ በየደረጃው ባሉት ምክር ቤቶች ውስጥ ተወካይነት እየሰፋና እየበዛ የሚሄድበት ሁኔታ ይፈጠራል ማለት ነው። ያ ማለት አንድ ቡድን ብቻ ወይም ደግሞ የተወሰነ ቡድን ብቻ ምክር ቤቶቹ ተቆጣጥሮ ፈለገውን ውሳኔ እንዲያሳልፍ የሚያደርገው ምርጫ ስርዓት ይቅርና ድምፆች እንዲሰሙ የሚደረግበት ሁኔታ ነው የሚኖረው ማለት ነው።
የቀድሞ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤትን በሰብሳቢነት አገልግሎ የሚያውቁት የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ምክትል ሊቀመንበር ዶክተር ራይል ባፌ በጉዳዩ ላይ በሰጡት አስተያየት አሁን በስራ ላይ የሚገኘው የአብላጫ ድምፅ የምርጫ ስርዓት ከተመጣጣኝ ድምፅ የምርጫ ስርዓት አኳያ ኢ ዲሞክራሲያዊ ነው የሚል አስተያየት ሰጥተዋል።
አሁን ያለውን ምርጫውን እኮ ዲሞክራሲያዊ ቤዝ መሬት እንዳይዝ ያደረገው አንድም እኮ ይሄ የአብላጫ ድምፅ መሆኑ ነው። የአብላጫ ድምፁን ለማግኘት ፍትሐዊ ምርጫ ማካሄድ አልቻለም ስርዓቱ። ኢህአዴግ ጊዜም አሁን በብልጽግና ጊዜም ቢሆን ተመጣጣኝ የምርጫ ስርዓት ቢሆን ኖሮ ሁሉም በየአካባቢው ባገኘበት ድምፅ መጠን ስለሚካተት አትሊስት የተሻለ ዲሞክራሲ ሂደት ይፈጠር ነበር ብለን ነው የምናምነው። አሁን ለምሳሌ በአብላጫ ድምፅ እኮ አንድ ጣቢያ ላይ ለምሳሌ ብልጽግና ሲመረቅ 50 አንድ አግኝቶ እኮ አይደለም፣ ሌሎች ብዙ ፓርቲዎች ተከፋፍለው ወስደው ሌሎቹ ቢደመሩ 50+1 እና ከዛ በላይ ሆነው እያሉ ነው እኮ ብልጽግና የሚያልፈው። ያለ ምንድን ነው ድምፅ ይበታተንና ተመጣጣኝ ሆነው በዛው ባገኙት ልክ ቦታ ስለማያገኙ በተከፋፈለው ድምፅ እንጂ 50+1 አብላጫ ድምፅ የተባለው መጥቶ አያውቅም። በቃ ብልጽግናም ሆነ ኢህአዴግ
ገዢው ብልጽግና ፓርቲ አባል የሆነበት የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት አባል ፓርቲዎች አሁን በስራ ላይ ያለው የአብላጫ ድምፅ የምርጫ ስርዓት በተመጣጣኝ ድምፅ የምርጫ ስርዓት እንዲተካ በጋራ ምክር ቤቱ መድረኮችና በምርጫ ቦርድ ከዚህ ቀደም በተዘጋጀው መድረክ ጥያቄዎችን በስፋት ማቅረባቸውን አስታውሰው አስተያየት የሰጡት የህግ ባለሙያና ፖለቲከኛ ደስታ ድንቃ ለምርጫ ስርዓቱ ለውጥ ገቢራዊ አለመሆን ግን የህገ መንግስት ማሻሻያ ጉዳይ ትልቁ እንቅፋት ሆኖ መቆየቱን ገልጸዋል።
የፖለቲካ ፓርቲዎች ለየ ፓርቲን ጨምሮ በህገ መንግስቱ ላይ ተቀምጦ ያለው የአብላጫ ድምፅ የምርጫ ስርዓት ወደ ተመጣጣኝ የምርጫ ስርዓት እንዲቀየር በሙሉ ድምፅ ያለ ምንም ልዩነት ስምምነታቸውን የገለጹበት ሁኔታ ነው የነበረው። ይህ የምርጫ ስርዓት ለውጥ ለማምጣት የህገ መንግስትንም ጭምር ማሻሻል እንደሚያስፈልግ፣ ህገ መንግስቱ እንዲሻሻል ደግሞ ትንሽ የሚሻሻልበት ሁኔታ ከበድ የሚል ነው። የሀገራዊ ምክክር ኮሚሽን ራሱ እንደ አንድ አጀንዳ አድርገው ያቀረቡበት ሁኔታ እንደሆነ አውቃለሁ ማለት ነው።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
በመሬት ላራሹ ትግልና ውጤት የሚታወቁት እንዲሁም ላለፉት 4 በሀገራዊ ምክክር ኮሚሽን ውስጥ አንዱ ኮሚሽነር ሆኖ በማገልገል ላይ የነበሩት አቶ ዘገየ አስፋው ማረፋቸው ተሰማ። አቶ ዘገየ ባደረባቸው ህመም በሕክምና በመረዳት ላይ ሳሉ ትናንት ማምሻውን በሆስፒታል ማረፋቸውን የተነገረው። በተለያዩ መንግስታት ስር በተለያየ መልኩ አሻራቸውን ያሳረፉት አቶ ዘገየ ባበርክቷቸው እንዴት ይታወሳሉ? ከአዲስ አበባ ስዩም ጌቱ ዘገባ አለው።
በቅርብ ጊዜው የኢትዮጵያ ታሪክ ብዙዎች ለውጥ ፈላጊ የመንግስት ባለስልጣን ይለዋቸዋል። ለግማሽ ምዕተ ዓመታት ያህል ለሀገራቸው መለወጥ በብዙ መልኩ የተጉም ይባልላቸዋል። ትናንት ከምሽቱ 3 ግድም ለህክምና ሆስፒታል ገብተው በ84 እድሜያቸው ግድም እልፈታቸው የተሰማው የቀድሞ ሚኒስትርና የአሁኑ የኢትዮጵያ ሀገራዊ ምክክር ኮሚሽን አንዱ ኮሚሽነር አቶ ዘገየ አስፋው ከ1966 አብዮት በኋላ ኢትዮጵያ ውስጥ ኢፍትሐዊ የመሬት ይዞታ አስተዳደር በአርሶ አደሮች ነጻ የመሬት አጠቃቀም እንዲተካ የበኩላቸውን የተወጡበት አስተዋጽኦአቸው በጉልህ ዘከራል። ይናገራል። በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ እጩና በሰላሌ ዩኒቨርሲቲ የታሪክ መምህር የሆኑት ማብራቴ ገርጅሰው አቶ ዘገዬ በኢትዮጵያ ታሪክ ውስጥ ከመሬት ለአራሹ ባሻገር እንዲህም ይታወሳሉ ብለዋል።
በአንድ በኩል ለኦሮሞ ህዝብ ትግል የተሰዉ፣ በሌላ በኩል ደግሞ ለኢትዮጵያ አንድነት የለፉ ህይወታቸውን የሰዉ አይነት ቤተሰብ ውስጥ የተወለዱ ናቸው። ለምሳሌ በአባቱ በኩል የሰኙ እንደሆነ ፌዴራሊ ብሩ ነገው የራስ ጎበና መና ጎበናን የሚያገባ ሲሆን ጠቦ ውስጥ የተሰዋሰው ነው። በእናቱ በኩል ያየን እንደሆነ ሙሉ ዳዴ ቶፋሙና ጉለሌ ባለባት የቶፋሙና የልጅ ልጅ ነው። በጣም ሪዚስታንት ፋሚሊ አይነት ቤተሰብ ነች። ዋነኛው ነገር የጋሽ ዘገዬ ትልቁ አሻራቸው አንዱና ትልቁ ነገር በ1977 የታወጀው የመሬት ለአራሹ ጉዳይ ለሚሊዮኖች ገበሬዎች ነው ባለውለታ የሆኑት። ከመሬት ይዞታ ጋራ እርሻ ሚኒስትር በነበሩበት በደርግ ጊዜ መጀመሪያ ላይ የሰሩትና ለኢትዮጵያ ህዝብ፣ ለኢትዮጵያ ገበሬ፣ ለመላ ኢትዮጵያ ህዝብ ባለውለታ ናቸው ማለት ይቻላል።
አቶ ዘገዬ አስፋው በደርግ መንግስታዊ አስተዳደር ውስጥ ሆነው የኢትዮጵያ ገበሬዎችን ለመለወጥ በመትጋታቸው የአርሶ አደሩን ህይወት የቀየሩ በሚል ተወድሰዋል። በሀገራዊ ምክክር ኮሚሽን ውስጥ ላለፉት 4 ዓመታት ከሁለት ወር አብረዋቸው የሰሩ የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ስለሳቸው ከሚያውቁት አካፍለውናል።
ምንም እንኳ እሳቸውም ቤተሰቦች መሬት የነበራቸው ቢሆኑም መሬት ለአራሹ የሚለውን ማቀንቀን ብቻ ሳይሆን ያ ወደ ህግ እንዲቀየር አስተዋጽኦ ያደረጉ ታላቅ ሰው ነበሩ።
አቶ ዘገዬ በእውቀታቸው የህግ ሰው ናቸው። በህግ እስከ ሁለተኛ ዲግሪ ትምህርታቸውን አጠናቀዋል። በደርግ ዘመነ መንግስት የመጨረሻው ዓመታት የፍትህ ሚኒስቴር ሆኖ ሲያገለግሉም ገለልተኛ የፍትህ ስርዓት ለመዘርጋት ጥረት ለማድረጋቸው ተናግረዋል። በኋላ ላይ ግን ከተቃዋሚው የኦሮሞ ነጻነት ግንባር ኦኔግ ፖለቲከኞች ጋር ተገናኝቶ መክረዋል በሚል ተጠርጥረው አለም በቃኝ ዘብጥያ በመውረድ ደርግ ከስልጣን እስከተወገደበት 1980ዎቹ መጀመሪያ ከ10 ዓመታት በላይ ለሚሆን ጊዜ በእስር ላይ ቆይተዋልም። አቶ ዘገዬን በቅርበት የሚያውቋቸው ፕሮፌሰር መስፍን በዚህም ላይ ባከሉት አስተያየታቸው
እሳቸው እንደሚሉት በሌሉበት በጥርጣሬ ብቻ 10 ዓመት እስር ቤት የቆዩ ናቸው። እንደ አጋጣሚና እንደ ድል ሆነና በህይወት ወጥተው እንደገና ኑሮ ጀምረው የራሳቸውን ኤንጂኦ አቋቁሞ አሁን ከገበሬው ኑሮ ጋር ኤንጂኦዋቸውን አስተሳስረው መርዳት እስከጀመሩበት ጊዜ ድረስ 10 ዓመት ታስረዋል ተብለው የጡረታ እንኳን ቤሳቤስቲን ሳያገኙ መንግስታት ውለታቸውን ያልከፈሏቸው ሰው ነበሩና ሳይቀየሙ ሀገራቸውን መቀየም አይቻልም የሆነ ይሁን በሚል ኤንጂኦዋቸውን እያገለገሉ እያሉ ነው እንግዲህ ኢትዮጵያ ሀገራዊ ምክክር ኮሚሽን ሲቋቋም ከ11 ኮሚሽኖች አንዱ ሆነው 80 እድሜያቸው ካለፈ በኋላ ይህንን ታላቅ ኃላፊነት ተሸክመው ደከመኝ ሰለቸኝ ሳይሉ ለሁላችንም ተምሳሌት በሚሆኑበት አኳኋን አቅማቸው እስከፈቀደ ድረስ ሰርተው እስከ መጨረሻው ህይወታቸውን ሊያልፍ 1-2 ቀን እስኪቀረው ድረስ እኔ ደግሞ እስኪያልፉ ድረስ 1-2 ሰዓት በፊት 3 ሰዓት በፊት በድምፅም ጭምር የተገናኘን ነበርንና ሀገርን እስከ መጨረሻው ትንፋሽ ድረስ ማገልገል እንደሚቻል ተምሳሌት ሊሆኑ የሚችሉ ታላቅ ሰውም ነበሩ።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
የመጨረሻው የምሽቱ የዜና መጽሔት ዘገባ አድማጮች ወደ አውሮፓ ነው የሚያመጣን። ትናንት ብራስልስ ቤልጂክ የተካሄደው የአውሮፓ ህብረት የውጭ ጉዳይ ሚኒስትሮች ስብሰባ ከተወያየባቸው በርካታ አጀንዳዎች ውስጥ ሩሲያ በዩክሬን እያካሄደች ያለችው ጦርነት፣ የመካከለኛው ምስራቅ ሁኔታ፣ አሜሪካና እስራኤል ከኢራን ጋር የገቡበት ጦርነትና ያስከተለው ቀውስ ዋና ዋናዎቹ ትኩረት የተሰጣቸው ነበሩ። ከብራስልስ ገበያው ንጉሴ ዝርዝሩ ልኮልናል።
ዩክሬንን በሚመለከት ሚኒስትሮቹ የዩክሬን የውጭ ጉዳይ ሚኒስትር በተገኙበት የ90 ቢሊዮን ዩሮ ብድር መለቀቅ፣ ዩክሬን በሩሲያ ዘልቃ ጥቃት እያደረሰች ሩሲያም ከፍተኛ ጉዳት እያስተናገደች መሆኑን በጥልቀት የተወያዩባቸው መሆኑ ተገልጿል። የህብረቱ የውጭ ጉዳይ ኃላፊና የስብሰባው መሪ ካያ ካላስ በሰጡት መግለጫ ዛሬ በዩክሬን ያለው ሁኔታ ከአንድ ዓመት በፊት ከነበረው በእጅጉ የተለየ መሆኑን አስታውቀዋል።
The dynamics of the war are changing. Ukraine is in much better position than a year ago.
ይህ ግን ህብረቱ ለዩክሬን የሚሰጠውን ድጋፍ እንዲቀንስም ሆነ በሩሲያ ላይ የሚወሰዱ የማዕቀብ እርምጃዎችን የሚያስቀር አለመሆኑን የጠቀሱት የውጭ ጉዳይ ኃላፊ ካያ ካላስ ሩሲያ በሺ የሚቆጠሩ ህጻናትን ከቤተሰቦቻቸውና አካባቢያቸው ጠልፎ በመውሰድ ወንጀል ተጠያቂ እንደሆነችና በዚህም ተባባሪና አስፈጻሚ ናቸው በተባሉ 23 ተጨማሪ ኢላማዎች ላይ ሚኒስትሮቹ የማዕቀብ ውሳኔ ያስተላለፉ መሆኑንም ገልጸዋል። ፕሬዚዳንት ፑቲን ሰሞኑን የዩክሬንን ጦርነት ለማስቆም ፍላጎት እንዳላቸው በመግለጽ የቀድሞው የጀርመን ቻንስለር ጌርሃርድ ሽሩደርን ለአደራዳሪነት መጠቆማቸውን አስመልክቶ ካላስ
First, if we give the right to Russia to appoint a negotiator on our behalf.
መጀመሪያ ሩሲያ አደራዳሪ የምትሾምልን ከሆነ ትክክል አይደለም። ሁለተኛ ገራር ሽሩደር የሩሲያ ኩባንያ ሎቢስ የነበሩ ይመስለኛል በማለት ሐሳቡን ውድቅ አድርገውታል። የቀድሞ ቻንስለር ገራር ሽሩደር በሩሲያው መሪ በአደራዳሪነት መጠቆማቸው በጀርመን ፖለቲከኞች ዘንድም ክርክር ማስነሳቱ እየተነገረ ነው። የውጭ ጉዳይ ሚኒስትሮቹ በመካከለኛው ምስራቅ አጀንዳቸው በጋዛ ሰብአዊ ቀውሱ አስከፊ መሆኑን አውስተው በምዕራብ ዳርቻ ሰፋሪዎች የሚፈጽሙትን ጥቃት በማውገዝ በጽንፈኛ የእስራኤል ሰፋሪዎች ላይ የማዕቀብ እርምጃ ለመውሰድ የተስማሙ መሆኑ ተገልጿል።
Today we reached a political agreement to sanction Israeli extremist settlers and entities.
ዓለምን ወደ ከፍተኛ ኢኮኖሚ ቀውስ እየገፋ ባለው የአሜሪካና እስራኤል ጦርነትና የሆርሙዝ የባህር መስመር መዘጋት ጉዳይ ሚኒስትሮቹ በስፋት የተወያዩበት ቢሆንም በተግባር ግን የመፍትሄ አካል የሚሆኑበትን ስልት ገና አሁንም እያሰቡበት እንደሆነ ነው ከስብሰባው የተገኙ መረጃዎች የሚገልጹት። በቀይ ባህር ላይ ተሰማርቶ የሚገኘውና ዘመቻ ስፓይደርስ የተሰኘው የህብረቱ የባህር ኃይል የሆርሞዝን መስመር ለማስከፈት ብሪታንያና ፈረንሳይ ያስተባበሩት ካለው የፈቃደኞች ጥምረት ጋር አብሮ ሊሰራ በሚችልበት ሁኔታ ውይይት የተደረገ መሆኑን ተገልጿል። ፈረንሳይና ብሪታንያ የሚያስተባብሩት 40 ሀገሮች ያካትታል የተባለው የፈቃደኞች ቡድን የባህር መስመሩን በማስከፈት የራስን አስተዋጽኦ ሊያደርግ የሚችለው ግን የተፋላሚዎች ሀገሮች አሜሪካና ኢራን የተኩስ ማቆም ሲያደርጉ መሆኑን የፈረንሳይና ብሪታንያ መሪዎች ቀደም ብለው አስታውቀዋል። ከዚሁ ጋር በተያያዘ የህብረቱ የውጭ ጉዳይ ሚኒስትሮች በዚህ አሜሪካና እስራኤል ከኢራን ጋር በጦርነት ውስጥ ባሉበት ወቅት ከባህረ ሰላጤ ሀገሮች ወዳጆቻቸውና አጋሮቻቸው ጎን የሚቆሙ መሆኑን፣ አጋር ወዳጅነታቸውንም ወደ ላቀ ደረጃ የሚያሸጋግሩ መሆኑን ሚኒስትሮቹ እንዳረጋገጡም የውጭ ጉዳይ ኃላፊዋ ካያ ካላስ አክለው አስታውቀዋል። ገበያው ንጉሴ ለዲደብሊው ብራስልስ።
አድማጮች፣ በዚሁ የምሽቱ የዜና መጽሔት ጥንቅር አበቃ።